ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ክቡራትና ክቡራን አድማጮች ጤና ይስጥልን፣ እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡዕ ነሐሴ 13 2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሲድራክ ፍራንክሊን ነው። በነ ሶሊያና ሽመልስ የክስ መዝገብ ብይን ሲጠብቁ የነበሩት አራቱ የኢንተርኔት ላይ ጸሐፊዎች ተለዋጭ ቀጠሮ ተሰጥቷቸዋል።
ላፕቶፑ ሙሉ ለሙሉ ያለው ፋይሎች ሙሉ ፎርማት ተደርገው ጠፍተዋል። ብዙ ነገሮች ነበሩ። ያው ፐርሰናል የሆኑ እኔ መምህር ነኝ። በጣም ማስተምርበትም ሆነ ምናምን ብዙ ጽሁፎች ነበሩ፣ መጽሐፍት ነበሩ። ሙሉ ለሙሉ ሁሉም ነገር ጠፍቷል። ሀርድ ዲስክም እንደዚሁ ፎርማት ተደርጎ ነው የተሰጠኝ።
ተከሰው ከነበሩት አንዱ የኢንተርኔት ጸሐፊውና መምህር ዘላለም ክብረትን ነው የሰማችሁት። ዝርዝር ዘገባ አለን።
የለም ሰውም የለ ከተማ የለ አሞራ ብቻ ነው ሰው ሬሳ እየበላ ከዛ ከእኛም ገሰግስ ግማሹ እየሞተ ከዛ ግማሹ እየተመለሰ እሁ የተረፈ ያው እዚህ ድረስ የሞተ ሙቷል።
ከየመን ተመልሰው አፋር ክልል ውስጥ የሚገኙ ኢትዮጵያውያን ከተናገሩት የአንዱን ነው የሰማችሁት። በምሽቱ ዘርዘር ያለ ዘገባ አለን። እስከ አንድ ሰዓት ተኩል አብራችሁን ቆዩ። የሰዓቱን ዋና ዋና የዓለም ዜና አሁን አዳነች ፍሳዬ ታሰማናለች።
ባንኮክ በሚገኝ የተቀደሰ ቦታ ላይ የደረሰውን የ22 ሰዎች ሕይወት ያጠፋውን ፍንዳታ በመፈጸም በሚጠረጠር የውጭ ተወላጅ ላይ የእስራት ማዘዣ ወጥቷል። የታይላንድ ፖሊስ ጽሕፈት ቤት ኃላፊ ሳሚዩት ፑሞንግ ተጠርጣሪው ከአንድ መረብ ጋር የተያያዘ ሊሆን ይችላል ሲሉ ዛሬ ተናግረዋል። ይሁንና መርማሪዎች የሰውየውን ዜግነትንም ሆነ ፍንዳታውን የፈጸመበትን ምክንያት ገና ለይተው አላወቁም። ባለሥልጣኖች የሰውየውን ምስል አውጥተው ሊያስይዛቸው የሚችል መረጃ ላቀረበ ሰው የ28,000 ዶላር ጉርሻ ለመስጠት ቃል ገብተዋል። በፍንዳታው ቦታ አካባቢ በተነሳ ቪዲዮ የታዩ ሁለት ሌሎች ተጠርጣሪዎችም እንዳሉ የፖሊስ ቃል አቀባይ ገልጸዋል። ሶሪያ ውስጥ እስላማዊ መንግስት ነኝ የሚለው ቡድን በፓልሚራ የጥንት ቅርሳቅርስ ስራ አስኪያጅ የነበሩትን ሰው አንገት በመቅላት ገድሏቸዋል። ፓልሚራ በሰው ልጅ አመጣጥ ታሪክ ሀብቷ በዓለም ደረጃ የምትታወቅ ጥንታዊት ከተማ ስትሆን ጽንፈኛው ቡድን ከሶስት ወራት በፊት ይዟታል። የወቅቱ ጥንታዊ ቅርሳቅርሶቹ ስራ አስኪያጅ ማሙት አብዱል ካሪም የ82 ዓመት ዕድሜ አዛውንት የሆኑት ካሊድ አሳድ ትላንት እንደተገደሉ ገልጸዋል። በዩኔስኮ ማለት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት እንደ የዓለም ቅርስነት የተመዘገበችውን ከተማ የ2000 ዓመታት ዕድሜ ያለውን ቅርሳ ቅርስ በሚገባ ለመንከባከብ ለ50 ዓመታት ያህል በታታሪነት የሰሩ ሰው እንደነበሩ ተገልጿል። ብሪታንያ ያለው ስለ ሶሪያ ጉዳይ የሚከታተለው የሰብአዊ መብት ቡድን ካሊድ አሳድ በከተማዋ በሚገኝ አደባባይ ሰዎች ፊት እንደተገደሉ ገልጿል። እስላማዊ መንግስት ነኝ የሚለው ቡድን ከተማይቱን ሲቆጣጠር ጥንታዊ ቅርሶቹ እንዳይወድሙ ስጋት አሳድሮ ነበር። ምክንያቱም ጽንፈኛው ቡድን የማያምንባቸውን ቅርሶች በማፈራረስ ይታወቃልና። እስካሁን ባለው ጊዜ ግን ከተማይቱ የተፈራውን ያህል አልተጎዳችም። ይሁንና ዩኔስኮ በዓለም ቅርስነት የመደባቸው ቦታዎችን ሁሉ ባለፈው ሰኔ ወር ፈንጂዎች ተክሎባቸዋል። እስላማዊ መንግስት ነኝ የሚለው ቡድን ፓልሚራን ከመቆጣጠሩ በፊት የወቅቱ ስራ አስኪያጅ ቅርሳ ቅርሱ በአስተማማኝ ቦታ እንደተቀመጡና ቤተ መዘክሩ ባዶ መሆኑን ገልጸው ነበር። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን የግብፅን ጸረ ሽብር ህግ አጥብቆ ነቅፏል። ጸረ ሽብሩ ህግ በሽብር ተግባር ላይ ያለው ትርጓሜ ሰፊ በመሆኑ ግብፃውያንን በህዝባዊ ተቃውሞ ደረጃም ቢሆን ለከባድ ቅጣት ይዳርጋቸዋል ይላል ሂዩማን ራይትስ ዋች። የግብፁ ፕሬዚደንት አብደል ፋታህ አልሲሲ የጸረ ሽብር ህጉን የፈረሙት ባለፈው እሁድ ነው። ከፍተኛው የሀገሪቱ አቃቢ ህግ ካይሮ ውስጥ በቦምብ ፍንዳታ ከተገደሉ ወዲህ ጸረ ሽብር ፖሊሲውን እንደሚያጠናክሩ ፕሬዚዳንቱ ተናግረው ነበር። አድማጮች፣ ዜናችን እዚህ ላይ ያበቃ።
አመሰግናለሁ ለዜናው አዳነችን። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የደቡብ ሱዳን መንግሥት በተሰጠው የሁለት ሳምንት ጊዜ ውስጥ የሰላም ስምምነቱን የማይፈርም ከሆነ በዝምታ እንደማይታለፍ የዩናይትድ ስቴትስ ልዩ ልዑክ ዶናልድ ቡት አስታውቀዋል። በሱዳንና በደቡብ ሱዳን የአሜሪካ ልዩ ልዑክ አምባሳደር ዶናልድ ቡት ዛሬ ለጋዜጠኞች ሲናገሩ ስምምነቱ የማይፈርም ከሆነ ምን እርምጃ እንደሚወሰድ እያየን ነው ብለዋል። እስክንድር ፍሬው ተጨማሪ አለው።
የደቡብ ሱዳን ወገኖች የሰላም ስምምነት እንዲፈርሙ በዓለም አቀፉ ማህበረሰብ የተሰጠው ቀነ ገደብ የተሟላ ውጤት ሳይገኝበት አብቅቷል። የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የስምምነት ሰነዱን ቢፈርሙም ፕሬዝዳንት ሳልቫኪር ማያርዲት ግን ተጨማሪ ጊዜ ጠይቀዋል። በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ አምባሳደር ዶናልድ ቡዝ ትናንት ማምሻውን ለጋዜጠኞች ሲናገሩ አገራቸው በመንግስት እርምጃ ማዘኗን አብራርተዋል።
This agreement that was put together after 19 months of negotiation.
ከ19 ወራት ድርድር በኋላ የተዘጋጀው የስምምነት ሰነድ በተቃዋሚዎቹ በቀድሞ ታሳሪዎችና በድርድሩ ላይ በተሳተፉ ሌሎች የደቡብ ሱዳን ወገኖች መፈረሙ ዩናይትድ ስቴትስን አስደስቷል። መንግስት ትናንት መፈረም ባለመቻሉ ግን በጣም አዝነናል። ለምክክር እንዲሰጣቸው በጠየቁት የሁለት ሳምንታት ጊዜ ውስጥ እንዲፈርሙ እንጠብቃለን፣ እንገፋፋለን።
ፕሬዝዳንት ሳልቫኪር ማያርዲት በተሰጣቸው የሁለት ሳምንት ተጨማሪ ጊዜ ስምምነቱን ካልፈረሙ ሀገራቸውም ሆነ ዓለም አቀፉ ማህበረሰብ ዝም ብሎ እንደማይመለከት አምባሳደር ቡስ ተናግረዋል።
I think that when President Obama was here he made it very clear that if we did not have an agreement by
እስከ ነሐሴ 11 ድረስ ስምምነት ላይ የማይደረስ ከሆነ ሌላ እርምጃ መውሰድ እንዳለብን ፕሬዚደንት ኦባማ እዚህ በነበሩ ጊዜ በሚገባ ግልጽ ያደረጉት ይመስለኛል። ያንን የምናደርግበትን ሁኔታ እየተመለከትን እንገኛለን። መንግስት ስምምነቱን እንዲፈርም አጋጣሚ እንደታመቻቸለትም ማረጋገጥ እንፈልጋለን በሁለት ሳምንታት ጊዜ ውስጥ።
ፕሬዝዳንት ኪርና መንግስታቸው በተሰጠው የሁለት ሳምንት ጊዜ ውስጥ ስምምነቱን ካልፈረሙ ምን አይነት እርምጃ እንደሚወሰድ የአሜሪካው ባለስልጣን አላብራሩም። የፕሬዝዳንት ባራክ ኦባማ የብሔራዊ ጸጥታ አማካሪ ሱዛን ራይስ ግን እርምጃዎቹ በተባበሩት መንግስታት ድርጅት በኩል ሊወሰዱ እንደሚችሉ ተቆመዋል። ራይስ ትናንት ባወጡት መግለጫ ሊወሰድ በሚችለው እርምጃ ላይ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ምክክር እንዲጀመር አድርገናል ብለዋል። አላማውም ስምምነቱ በ15 ቀናት ውስጥ የማይፈረም ከሆነ እንቅፋት በሆኑት ላይ ማዕቀብ ለመጣልና እርምጃ ለመውሰድ መሆኑን ተቆመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር ለዘገባው። ወደ ተከታዩ ዘገባ እናልፋለን። በነሶሊያና ሽመልስ የክስ መዝገብ ብይን ሲጠብቁ የነበሩት አራቱ የኢንተርኔት ላይ ጸሐፊዎች ተለዋጭ ቀጠሮ ተሰጥቷቸዋል። ክሳቸው ተቋርጦ በነጻ የተሰናበቱትም በኤግዚቢትነት ተይዘው የነበሩ ንብረቶቻቸው እንደተመለሱላቸው ተናግረዋል። በኮምፒውተሮቻቸው ውስጥ የነበሩ ልዩ ልዩ ሰነዶች ግን በመጥፋታቸው ማዘናቸውን ገልጸዋል። መለስካቸው አመሃ ዝርዝር አለው።
የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በነ ሶሊያና ሽመልስ የክስ መዝገብ አሁንም እየመረመረ ባለው የአምስቱ ተከሳሾች ጉዳይ ላይ ብይን ለመስጠት ለዛሬ ቀጠሮ ቆርጦ ነበረ። ይሁንና ፍርድ ቤቱ የውሳኔውን ሥራ መጀመሩን ገልጾ ቀደም ሲል ከነበሩት ተከሳሾች መካከል የአምስቱ ክስ የተቋረጠ ቢሆንም አሁንም እያንዳንዱን ሰነድ መመርመር እንዳለበት አስረድተዋል። ከሰነዶቹ ብዛት አንጻርም ጊዜ እንደፈጀበት አብራርቶ በሚቀጥለው ሳምንት ሰኞ ነሐሴ 18 ቀን 2007 ዓ.ም ብይኑን ለመስጠት ቀጠሮ ሰጥቷል። የተከሳሾቹ ጠበቃ አቶ አማሃ መኮንን ለቪኦኤ እንደገለጹት ይህ እስከ ዛሬ ከተጠየቀው ጊዜ አኳያ በጣም አጭር በመሆኑና ፍርድ ቤቱም በእርግጥ ሥራውን እንደጀመረ የሚያሳዩ ምልክቶች ስለተመለከቱ የተለየ አቤቱታ ለማቅረብ አልፈለግንም ብለዋል። ፍርድ ቤቱ እንዳለው በመጪው ሳምንት ብይኑን እንደሚሰሙም ተስፋ ማድረጋቸውን ይናገራሉ። በአንጻሩ ክሳቸው የተቋረጠው ማህሌት ፋንታሁን፣ ዘላለም ክብረት፣ አስማማ ውሃለ ጊዮርጊስ፣ ኤዶም ካሳይ እና ተስፋ ለሞለየስ በኤግዚቢትነት ተይዞባቸው የነበሩት ንብረቶቻቸው እንደተመልሱላቸው አስታውቀዋል። ንብረቶቻቸው ከተመልሱላቸው መካከል በአምቦ ዩኒቨርሲቲ የሕግ መምህር የነበረውን አቶ ዘላለም ክብረትን አነጋግሬው ነበረ። ፍርድ ቤት ኮሰንም በኋላ መመላለሳቸውን ያስታወሰው መምህር ዘላለም ሂደቱን እንዲያቀርበዋል።
መጀመሪያ ፓስፖርት የነበረን ልጅ ፓስፖርት ሰጡን። ከዛ ባለፈው ሰኞ ደግሞ እቃችን ተረክበናል። ላፕቶፕ፣ ሃርድ ዲስክ፣ ስልኮች ምናምን ተቀብለናል።
ፖሊስ ወቅቱ ከወሰደው በግዝትነት ከያዘው እቃዎች አሁን ዘላለም ያንተ ምንም የጎደለ ነገር አለ?
ሙሉ ላፕቶፑ ሙሉ ለሙሉ ያለው ፋይሎች ሙሉ ፎርማት ተደርገው ጠፍተዋል። ብዙ ነገሮች ነበሩ። ያ ፐርሰናል እኔ መምህር ነኝ። በጣም ማስተምርበትም ሆነ ምናምን ብዙ ጽሁፎች ነበሩ፣ መጽሐፍት ነበሩ። ሙሉ ለሙሉ ሁሉም ነገር ጠፍቷል። ሃርድ ዲስክም እንደዚሁ ፎርማት ተደርጎ ነው የተሰጠኝ። እንግዲህ ነጻ ተብዬ ነው የተለቀቁት።
ለአድማጮቼ ግን ፎርማት ሲባል ምን ማለት ነው? ግልጽ አድርግላቸው።
ውስጥ የነበረውን ፋይል ሙሉ ለሙሉ አጥፍቶ በአዲስ ባዶ ኮምፒውተር ነው። ሙሉ ለሙሉ ሁሉም ነገር የለም።
ሌላው ያነጋገርኩት በጋዜጠኝነት ለብዙ ዓመታት ሲሰራ የነበረው አቶ አሳማዊ ኃይለ ጊዮርጊስም ተመሳሳይ ጣ እንዳጋጠመው ይናገራል።
ብዙ ጊዜ እንግዲህ ከፈጀን በኋላ ነው እቃዎቻችንን ያገኘ ነው። እኔ በግሌ ያው የአራት ዓመት ላፕቶፕ ብዙ ዳታዎች፣ የቢሮ ስራዎች፣ መረጃዎቹ በጣም ከክሱግም ጋር ቀጥተኛ ነገር የሌላቸው ነገሮች ናቸው። በሙሉ ፎርማት ሆኖብኝ ወይም ደግሞ ከሃርድ ዲስክ ውስጥ እንዲጠፉ ተደርገው ባዶ ላፕቶፕ ነው እየተሰጠ። ለምን እንደተደረገ ይሄ ነገር ራሱ ለእኛ ምንም ግልጽ አይደለም። ፍርድ ቤቱ ክሱን አቋርጧል አቃቤ ሕግ ብሎ በነፃ ነው የለቀቀና በዚህ አይነት ሁኔታ ባደራ የተቀመጠ እቃ እኛ በማናውቅበት ሁኔታ መረጃዎቻችን እንዲጠፉ መደረጉ በጣም አዝነናል።
እንደ ሕግ መምህርነቱ ይህ ተፈጽመዋል የሚሉት ነገር ከሕግ አንጻር እንዴት እንደሚመዘንም ለመምህር ዘላለም ጥያቄ አቅርቤ ነበረ።
በሕጉ ኤግዚቢት የሚቀመጠው ፍርድ ቤት ውስጥ ነው። አንድ ክስ ከተከፈተ በኋላ በኤግዚቢትነት የተያዙ እቃዎች ያው አንድ ተከሳሽ ወንጀሉን ለመፈጸም የተጠቀምባቸው እቃዎች ተብለው ነው ለፍርድ ቤቱ የሚቀርቡት። እነዚህ እቃዎች በፍርድ ቤት ስቶር ውስጥ ይቀመጣሉ ነው የሚለው የኢትዮጵያ የወንጀለኛ መቅጫ ስነ ስርዓት ሕጉም በግልጽ ማለት ነው። ይሄን እኛም በፊት እንደዚህ አይነት ነገር ሊፈጠር ይችላል በሚል ፍርድ ቤት ስቶር ውስጥ ይቀመጥልን ብለን ለፍርድ ቤቱ አመልክተን ነበር። ፍርድ ቤቱ ስቶር ለጊዜው ስለሌለም በተለመደው አሰራርም የኢትዮጵያ ወንጀለኛ መቅጫ ሕግ የወጣው በ1949 ነው። ላለፉት 50 ዓመታት ፖሊስ ጋር እየተቀመጠ ባደራ ፍርድ ቤቱ ባደራ ፖሊስ ጋር ያስቀምጠዋል። ያው ተከሳሹ ነጻ የሚባል ከሆነ ወይም የሚመለስለት ሰዓት ሲደርስ ከፖሊስ ጣቢያ ሄዶ ይወስዳል የሚል መልስ ተሰጥቶን ነበር። ስለዚህ ያው ባደራ ነው ፖሊስ ጣቢያ የተቀመጠው ማለት።
ፍርድ ቤት አንድ ጊዜም ከሁለት ጊዜ አዟል። የፍርድ ቤት ትእዛዝ ሊጣስ ይችላል?
ግልጽ ነው የፍርድ ቤት ትእዛዝ ሊከበር ይገባል። ያው የተሰጠን ሪዝን ግን ያው ግን ፖሊስ ጣቢያ የተሰጠን ምክንያት እናንተ አብራችሁ የተከሳችሁ ተከሳሽ ናችሁ፣ ሌላ አራት ተከሳሾች ገና ይቀራሉ፣ አብራችሁ አሲራችኋል የሚል ወይም በኮንስፓይራሲ ስለተከሳችሁ የአንዱ ማስረጃ አንዱ ላይ ይሰራል የሚል አካሄድ ስላለ ያን ከአቃቢ ሕግ ጋር እናጣራ የሚል መልስ ነው የሰጡን። ፍርድ ቤት አቃቢ ሕግ ያን ጥያቄ አላቀረበውም። አክቹዋሊ ፖሊስ ግን ላጣራ ዝም ብዬ ቃ ከምሰጥ በሚል ነው እንግዲህ።
ከተከሳሾቹ ጠበቆች መካከል አቶ አማሃ መኮንንም ስለ ጉዳዩ አናግሬያቸዋለሁ። በዝርዝር የሆነውን እንደማያውቁ የገለጹልኝ አቶ አማሃ የሚባለው በእርግጥ ተደርጎ ከሆነ ሕገ ወጥ ድርጊት ነው ብለውታል። በመጀመሪያ ነገር ተጠርጣሪዎቹ ሕጉ በሚያዘው መሰረት መቆጠር ያለባቸው እንዳንድ ንጹሕ ሰው ነው። ከዚያ ወዲህ ደግሞ መንግሥት ክሳቸውን በይፋ ካቋረጠ በኋላ ይህ ከተፈጸመ ድርጊቱ ሕገ ወጥ ስለሆነ ደንበኞች መብታቸውን በሕግ ሊጠይቁ ይችላሉ ብለዋል። ከአንድ ዓመት በፊት በሽብር ወንጀል ተጠርጥረው ከተያዙት 9 ጦማሪያንና ጋዜጠኞች መካከል በመጪው ሰኞ ብይናቸውን የሚጠብቁት በሌለችበት ክስ የተመሠረተባት ሶሊያና ሽመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። የተከበራችሁ አድማጮች፣ ብሎገሮቹ ደርሶብናል ስላሉት በኤግዚቢትነት የተያዙ ንብረት አያያዝና ደህንነት፣ የሰነዶች ጥፋት፣ ሕጋዊነትና ሊታዩ ስለሚችሉ ሕጋዊና ዓለም አቀፍ ድንጋጌዎች ምን እንደሆኑ፣ ደርሷል ለተባለው ጥፋትም የተጠያቂነት ሁኔታዎች ይኑሩ አይኑሩ ባለሙያዎችንና ባለሥልጣናትን እያነጋገርን ይዘንላችሁ እንመለሳለን። ተከታዩ ዘገባችን ወደ አፋር ይወስደናል። የመን ውስጥ የነበሩ ኢትዮጵያውያን ሰሞኑን በጅቡቲ በኩል ወደ ሀገራቸው ተመልሰዋል። የተወሰኑት ናቸው። የከትናንት በስቲያው እሁድ ሎጊያ አፋር የገቡትን ስደተኞች ያሉበት አግኝቶ ዘጋቢያችን ግርማይ ገብሩ አነጋግሯቸዋል። እየተደረገላቸው ስላለው ገዛም ከኢትዮጵያውያኑ ለመመለስ ከመንግስት ጋር እየሰራ ያለውን የመንግስታቱ ድርጅት ዓለም አቀፍ የፍልሰት ድርጅት IOM ተወካይ አግኝቶ አነጋግሯል። ግርማይ ወደ ዘገባው እንመለስ።
እስኪ እንተዋወቅ መጀመሪያ። ማን ልበልሽ? ሞተን
ሰዓዳ ሐሰን አዋል።
ከየት ነው የመጣችሁ?
መጣሁት ካደን ነው፣ ከየመን ውስጥ ማለት።
ዛሬ ነው የመጣችሁ?
የወጣ ነው ከቤታችን ቅዳሜ ነው። እዛ ወረዱን፣ ያው ዛሬ እዚህ ገባን።
እንዴት ነበረ ኑሮ እዛ ስደት ሀገር?
ከሀገሬ እኔ ከወጣሁ 20 ዓመቴ ነው። አሁን ባለቤቴ ያው በመኪና ማደጋ ተገጨ፣ ተጎዳ። ወጣን ከቤታችን ከወጣንም 4 ወራችን። ቦታችን እኛ ያለንበት አካባቢ ጦርነት በጣም አለ። ወጣን ያው ከዛ ወደዚህ መጣ እና ባሌ ማደጋ ደረሰበት።
በዛ በጦርነቱ ምክንያት ነው ወይስ በምንድን ነው ደረሰው?
ባሱ አይሮፕላኑ ሲመታ አመልጣለሁ ሲል ነው እሱ የመታው። እንደዛ ወጣ።
እንዴት መጣችሁ? ማን ነው የረዳችሁ? እንዴት ነበር? እስኪ ይህን ይንገሩኝ።
እኔ አላቅም። ይህን ግን አንዱ መጣ ሆስፒታል፣ ያው ኢትዮጵያ መሄድ መርከብ አለች ትወጣላችሁ ሲሉን እሺ ብለን ተነስተን መጣ። ኢትዮጵያ ኤምባሲ ነው ያው፣ ባሌም ኢትዮጵያ ኤምባሲ አገልጋይ ነው፣ ጃልያ ነበረ። ያው በአየር ምትላካላችሁ ሲሉን ወጣን። ያው እዛው ያልሆነ ቦታ ወረዱን። በዛ በጣም ተንገላታን መጣን እዚህ ሀገራችን።
እንዴት ነበር እስኪ ጉዞው? እስኪ እዚህ አቀባበሉ ወደ ሀገራችሁ ስትመጡ እንዴት ነበር? ይሄን ይንገሩኝ።
ጥሩ ነው።
ምኑ ነው ጥሩ? እስኪ ምን ተደረገላችሁ? እንዴት ተቀበሏችሁ? ይሄንን እስኪ ይንገሩኝ።
ተቀበሉን፣ ያው አስቀመጡን።
አሁን በቀጥታ ወዴት ነው የምትሄዱት?
አዲስ አበባ ነው የምንሄደው። ልጆቹም አሉኝ።
የት አሉ ልጆቹ?
ይኸው አንዱ እዚህ ጋር ነው፣ ሁለቱ እዛ ጋር ናቸው።
እንኳን በሰላም መጣችሁ።
ሰላም ቆያችሁ።
ሁሴን ለገሰ።
የት ሀገር ነበረ የመን የምትኖረው?
ሁዴዳ። ሁዴዳ ካሰርኩኝ እስር ቤት
ታስረ ነበር?
አዎ እስር ቤት ነው።
እንዴት ነበረ ኑሮ እስኪ ንገረኝ። እስኪ የመን እያላችሁ
እዛ ሽግር ነው ራምን ጠዋት ለአምስት ለስድስት ምስር እንሰጣለን። ከዛ እንውላለን። ማታ ደግሞ ትንስ ትመጣለች። ከላለም እናደራለን። በቃ
እንዴት ሄድክ እስኪ ንገረኝ። ከዚህ ስትሄድ
ያው ሳውዲ ለመስራት ነው። ሳውዲ አረቢያ።
የት ነበር አካባቢ? ከየት ወዴት ሄድክ?
ኢትዮጵያ ውስጥ አማራ ክልል።
ስንት ጊዜ ቆየ እዛ የመን?
የመን 3 ወር።
እንዴት ነው እስኪ ንገረኝ ጦርነቱ ሁኔታው እዛ አካባቢ ያለው
ጦርነቱ። ሁለት ከተማ አቁቷ ሰመቷል። የለም ሰውም የለ ከተማ የሚል አሞራ ብቻ ነው ሰው ሬሳ እየበላ። ከዛ ከኛም ጋር ሄዱት ግማሹ እየሞተ ከዛ ግማሹ እየተመለሰ ሩ የተረፈ ያው እዚህ ድረስ የሞተ ሙቷል። በዛ ምክንያት ነው የተረፍ ነው። አሁንም እየተመታ ነው፣ አላቆመም ጦርነቱ።
ኢትዮጵያውያን የሆነው እዛ ጉዳት የደረሰባቸው የምታውቃቸው አሉ?
ብሮን ጓደኞቹ ሙተዋል፣ አላውቃቸውም። ከፊታቸው ሙተዋል፣ የተሰበሩም አሉ፣ የቆሰሉ ማ በቃ የሞቷሉ። ብዙ ሰው አለቀ።
እና እንዴት መጣችሁ ወደዚህ ስትመጡ እንዴት ነበረ እስኪ ንገረን።
ያው እንግዲህ ከዛ ቀይ መስቀል ነው ብለው አስገቡን። ከዚያ ያለውን ነገር እያቀመሱን በመጣው ነገር ለልብስም ሰሙና ምንም እየሰጡን በቃ ወደ አገራችን በቀይ መስቀል ምክንያት በመርከብ አመጡን ጅቡቲ። ጅቡቲ ቀይ መስቀል ተቀበለ። ከጅቡቲ ደግሞ ጋላ።
እስከ ዛሬ ድረስ ያለው አቀባበሉ እንዴት ታየዋለህ?
ምንም አሪፍ ነው። ብሎ ምክንያቱም ህይወታችን ለኢትዮጵያ ቁቱና ደህና ነው።
ምንድን ነው የምታስበው ካሁን በኋላ?
ሀገር ላይ ሁኝ መስራት ብቻ ያለው አማራጭ።
እሺ፣ በጣም ነው የማመሰግነው።
አብርሃ ጽሀ እባላለሁኝ።
ከየት ነዎት?
ከአዲስ አበባ ነው። ድርጅቱ IOM ይባላል። ዓለም አቀፍ የስደተኞች ድርጅት ነው።
ዛሬ እንግዲህ የተገናኘ ነው ከየመን የመጡት ስደተኞችን ይዘው መጥተው ነው። እንዴት ነበረ እስኪ አቀባበሉን ይህን ይንገሩኝ።
አቀባበሉ ሲጀመር ያው IOM የሚሰራው ማይግሬሽን ዙሪያ ላይ ነው የሚሰራው ከመንግስት ጋር በመሆን። ለዚህ ስራ አዲስ አይደለም። ሎጂካሊ ግን ምንድን ነው የኢመርጀንሲ ስለሆነ ትሩ ኢሜይል ኮሚኒኬሽን IOM ጅቡቲ ያለ አብሮን ሲሰራ ያው ከየመን እንደሚታወቀው በህገ ወጥ የሰዎች ዝውውር ላይ እየተሰቃያሉ ዜጎችን የላይፍ ሴቪንግ ስራ እየሰራ ነው ያለው። ኢመርጀንሲ ነው፣ ከ4 ወር በፊት ነው የተጀመረው። ስለዚህ እዛ በመመለስ ላይ ነው ያለ ነው እና ያው እንደሚታወቀው በጣም ከባድ ነው። ለብዙ ችግር እየተዳረጉ ነው ያሉ ዜጎችን እየሞቱ ነው ማለት በህገወጥ ደላሎች ተሸውደው ያው ንብረታቸውም ሽጦም ሆነ ወይም ያላቸው ፕሎቶች ለአንድም ተሽጦም እንደዚህም ተብሎ ለህገወጥ ደላሎች ብዙ ብር እስከ 35 ሺህ ከዛ በላይ እየከፈሉ ይሰቃይ ነው ያለው። ስለዚህ እሱን ያለውን ችግር እንትን ለማጋራት ብለን ከመንግስት ጋር ሆነን መመለስ ላይ እየሰራን ነው።
ምንድን ነው የምታደርጉላቸው? በዋነኝነት እነሱን ወደዚህ ከማጓጓዝ በተጨማሪ አንዳንድ የሚደረጉላቸው ነገሮች አሉ?
ምንድን ነው? አንደኛ ከመምጣታቸው በፊት ለምሳሌ ከየመን ወደ ጅቡቲ ይመጣሉ። አዮም ጅቡቲ አለ ማለት ነው። አብረን ነው የምንሰራው። ኢሜል ኮሚኒኬሽን አለ። ኤምአርሲ አለ፣ ማይግሬሽን ሪስፖንስ ሴንተር አለ። ስለዚህ ከእነሱ ጋር ኮሚኒኬት በማድረግ ስታተሳቸው መጀመሪያ ይታወቃል። ሜዲካል ኬዝ አለ፣ ኦሬንስ ስታተስ ታውቆ ኢመርጀንሲ ስለሆነ አኮሞዴሽን እና ፊዲንግ አለ። ሲመጡ
በምግብና መጠለያ፣
ያው መጠለያ እሱ አለ። ፕላስ ደግሞ ከ18 በላይ የሆኑት ኦልሬዲ አዲስ አበባ ልክ እንደገቡ ማቆያ ማዕከል አለን። እዛው የሕክምና አገልግሎት ፈላጊ ካለ ሕክምናውን ያገኛል። ደን ከታከመ በኋላ ኦንዋርድ ትራንስፖርቴሽን እስከ 1000 ብር ቤተሰብ ጋር እንዲደርስ ተብሎ እያንዳንዱ የ1000 ብር ይሰጣቸዋል ማለት ነው። ከ18 በታች በሆኑ ከዩኒሴፍና ሴቶችና ሕጻናት አይወም የሶስትዮሽ አግሪመንት አለ። በዛው ለአንድ ሳምንትና ከዛ በላይ እዛ ማቆያ ማዕከል ወይም ደግሞ መጠለያ ማዕከል የሚቆዩበትና እንዲሁም ከቤተሰብ ጋር የማገናኝ ስራ እስኪሰራ እዛ ይቆያሉ። ከዛ በኋላ ከሴቶችና ህጻናት በሚመጡ ወጣቶች መኪና ተከራይቶ ቤተሰብ ድረስ የማገናኝ ስራ ይሰራል። በሶስቱም አካላቶች ይሰራል።
ጥሩ። የአቶ አብርሃ አጽባህ ለሰጡኝ ማብራሪያ በጣም ነው የማመሰግነው።
እኔም በጣም አመሰግናለሁ።
ስደተኞቹ ከየመን በቀጥታ መጥቶ ወደ አዲስ አበባ ሲያልፉ ለስራ በአፋር ክልል አካባቢ ሎጊያ ከተማ ውስጥ ስለነበርኩኝ በአጋጣሚ ተገናኝተን ነበር ያነጋገርኳቸው። ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ።
የድርቁ ሁኔታ በአፋር ውስጥ እያስከተለ ያለውን ሁኔታም ግርማይ ገብሩ እዚያው ተገኝቶ እየተከታተለ ነው። ከምሽቱ 3 ሰዓት በዘገባችን ላይ ዘርዘር ያለ ይዞ ይመለሳል። አመሰግናለሁ ግርማይን። ወደ ተከታዩ ዘገባ እንለፍ። የሊቢያው አሲርቲ ከተማ ውስጥ የሚነሱ ተቃውሞዎችን ለማፈንና ለመጨፍለቅ እስላማዊ መንግስት ነኝ የሚለው ቡድን ጅምላ ግድያን የመሳሰሉ አረመናዊ እርምጃዎችን እያካሄደ ነው ሲል የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር አስታውቋል። በሌላ በኩል ደግሞ መካከለኛው ምስራቁ ውስጥ እስላማዊ መንግስትን የመሰለ ቡድን ለመፈጠሩ ተጠያቂዎቹ ባላንጦቻቸው መሆናቸውን የመካከለኛው ምስራቅ የተለያዩ ቡድኖች ጣት በመጠቋቋም እየተወነጃጀሉ ነው። ሊሳ ሽላይን ከጄኔቫ፣ ሂደር መርዶክ ከካይሮ ያጠናቀሯቸው ዘገባዎች አሉ።
የእስላማዊ መንግሥት ታጣቂዎች ሰሞኑን ሲርቴ ከተማ ውስጥ በሲቪሎች የተነሳን ተቃውሞ የጨፈለቁበት የጭካኔ መንገድ በእጅጉ እያስጨነቀው መሆኑን የመንግሥታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ገልጿል። የእስላማዊ መንግሥት ታጣቂዎች በአካባቢው ታዋቂ የሆኑ አንድ ኢማም በእስላማዊ መንግሥት ላይ ተቃውሞ በማሰማታቸው ምክንያት ገደሏቸው። ያንን ግድያ ተከትሎ ባለፈው ነሐሴ 4 የሲርቴ ከተማ ነዋሪ ተቆጥቶ ሲወጣ ውጊያ ተጀመረ። ወዲያው ታዲያ በአካባቢው የነበሩ ትጥቅ የሌላቸው ሲቪሎች ሁሉ በፍርሃት ሸሹ። የሲቪሎቹ ቁጣና ተቃውሞ ብዙ ግድያን አስከተለ። አይሲል ብዙ ሰው ገደለ ብለዋል የሰብአዊ መብቶች ኮሚሽነሩ ቃል አቀባይ ሩፐርት ኮቪል።
The total number of fatalities is currently not known, but unconfirmed estimates received by UNSMIL range between
ስንት ሰው እንደሞተ አሁን ገና አይታወቀም። ሊቢያ የሚገኘው የተባበሩት መንግስታት የሊቢያ ድጋፍ ልዑክ ግን ከአራት እስከ 38 ሰው ሳይሞት አልቀረም የሚል ያልተረጋገጠ ግምት አለው። እስከ ነሐሴ 7 ባሉት ቀናት አይሴል ከወረዳ 3 16 ሰው ይዟል። የነዛ ሰዎች ደህንነት ያሰጋናል። ሰዎች ሰርቴ ከተማ ውስጥ 4 የተሰቀሉ አስከሬኖችን በየመንገዱ ምሰሶና በአንድ አደባባይ ላይ ማግኘታቸውን ተናግረዋል። እነዚህ ሰዎች በውጊያው ውስጥ የተገደሉ ይሁን በኋላ ገድለዋቸው ይሁን አይታወቅም።
የእስላማዊ መንግሥት ተዋጊዎች ሲርቴ ከተማ ውስጥና በሌሎችም አካባቢዎች እየተፈጠሩ ያሉ ትርምሶችን እንደ መልካም አጋጣሚ እየተጠቀሙ ሊቢያ ውስጥ ይዞታዎቻቸውን እያሰፉ መሆናቸው ተዘግቧል። ዴርና ከተማን የያዙ ጊዜ አንድ ታዋቂ ቤተሰብ ገድለው አስከሬኖቻቸውን አደባባይ ላይ አስጥተዋቸዋል ሲሉ የሰብአዊ መብቶች ኮሚሽነሩ ቃል አቀባይ ኮልቪል ተናግረዋል። በተጨማሪም የአይሲል ታጣቂዎች ቢያንስ 4 ሰው አደባባይ ላይ ሰው በተሰበሰበበት መግደላቸውንና አንድ ሰው ደግሞ አካሉን መቆራረጣቸውን ኮልቪል አክለው አመልክተዋል።
It seems that the public flaunting of these murders is intended to send a message to anyone challenging ISIL in Libya.
እነዚህን ግድያዎች በአደባባይ መፈጸም ሊቢያ ውስጥ አይሰልን ሊገዳደር ለሚሞክር ሁሉ መልእክት ለማሳለፍ ያለመ ይመስላል። ለአይሰል ማደራቸውን የገለጹ ቡድኖችም ሃይማኖትን ሰበብ ያደረጉ በግለሰቦች ላይ ያነጣጠሩ ነው። የሚያሳዝነው በቅርብ ቀናት እንዳየነው የአይሰል ደጋፊዎች ሊቢያ ውስጥ ሃይማኖትን ሰበብ ያደረጉ ብርቱ የሰባዊ መብቶች ረገጣዎችን በመደበኛ ሁኔታ እየፈጸሙ ሲሆን ለሲቪሎች ስቃይና ለህግ አከባበር ደግሞ ደንታቢስ መሆናቸው ነው።
ሊቢያ ውስጥ አይሲል ሙሉ በሙሉ የሚቆጣጠራት ከተማ ሲርቴ ስትሆን ተቀናቃኞቹ ዓለም አቀፍ ዕውቅና ያለው ምስራቃዊቱ ቶብሩክ ከተማ የሚገኘው መንግስትና እስላማዊ ነው የሚባለው መናገሻውን ዋና ከተማይቱ ትሪፖሊ ያደረገው መንግስት ሁለቱም በአይሲል ይዞታዎች ላይ በቅርብ ቀናት ያየር ድብደባዎችን ፈጽመዋል። በሌላ በኩል ደግሞ በሶሪያና በኢራቅ ወይም በሶሪያና ሌቫንት እስላማዊ መንግስት ነኝ የሚለው ቡድን ለመፈጠሩ በተጠያቂነት ያልተጠቆመበት አንድም ሀገር ወይም ቡድን መካከለኛው ምስራቅ ውስጥ ማግኘት አስቸጋሪ ነው ብላለች ሂደር መርዶክ ከካይሮ ባጠናቀረችው ዘገባ። አንዳንድ ተንታኞች ከነዚህ ክሶች ብዙዎቹ እውነትነት ሳይኖራቸው አይቀርም ይላሉ። የዛሬ 12 ዓመት አሜሪካ ኢራቅን ወራ ሳዳም ሁሴንን ከመንበራቸው ካስወገደች ወዲህ ኢራቅ የአመጽና የሁከት ገበያ ብዙ የሚተራመስባት ብዙ እጁን የሚነክርባት አውድ ሆነች። ከሀገሬው ትናንሽ የየሰፈር አውራ እስከ አካባቢው መንግስታት ደግሞም እስከ ዓለም አቀፍ ኃይሎች የጃዙር መራኮቻነት ደረሰች።
Islamic State is a consequence of the militarization of sectarianism, and what I mean is this sort of
እስላማዊ መንግስት የሃይማኖት ጎራ ለይቶ የመታጠቅ ውጤት ነው። ኢራቅ ውስጥ ከ1985 ዓመተ ምህረት አንስቶ በተለያዩ ደረጃዎች እየተካሄደ የቆየና ዛሬም እየተካሄደ ያለ የሲቪሉ ሰው የሃይማኖት ጎራ ለይቶ መቆራቆስ ውጤት ነው ማለቴ ነው። እናም በዚያ ውስጥ የተሳተፉ ሁሉ ለአይሰል መፈጠር ተጠያቂ ናቸው።
የአሜሪካ ፖለቲከኞችም ለአይሲል መፈጠር ምክንያት ሆኗል ያሉትን የየራሳቸውን ውንጀላ በተቀናቃኝ ወገን ላይ እየተሰናዘሩ ነው። ይህ መሰናዘር መካከለኛው ምስራቅ ውስጥም ስር እየሰደደ በችግሩ እምብርት ላይ መከፋፈሉና መጠቋቋሙ መዛዛቱ እንዲካረር እያደረገ ነው። እስላማዊ መንግስት ቡድን ከአመት በፊት ስፋት ያለውን የኢራቅና የሶሪያ ክልል ከተቆጣጠረ ወዲህ በያዛቸው አካባቢዎች ውስጥና ከዚያ ውጭም ባሉ የዓለም ክፍሎች የከፉ ግድያዎችና ጭፍጨፋዎችን፣ ሴቶችን መድፈር፣ ዝርፊያዎችን፣ ጠለፋዎችን እያካሄደ ነው። ለእስላማዊ መንግሥት መፈጠር ወይም ለቡድኑ በሚሰጠው ድጋፍ ከሚወቀሱና ከሚወነጀሉ በርካታ ሀገሮችና ቡድኖች መካከል ዩናይትድ ስቴትስ፣ ሳዑዲ አረቢያ፣ ቃታር፣ ቱርክ፣ ኢራንና እስራኤል ብዙ ጊዜ ይነሳሉ። እነዚህ ሀገሮች ደግሞ ሁሉም በጸረ አይሲል ፍልሚያው ውስጥ ግብራበር ናቸው። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች ጥቂት ሰከንዶች ይቀሩናል። አጠራጠር ያሉ መረጃዎች እንድስታችሁ። አንድ የዩናይትድ ስቴትስ ዶላር 20 ብር ከ81 ሳንቲም ተመንዝሯል ዛሬ። አዲስ አበባ ነገ ዝናባማ ትሆናለች። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ከፍተኛ ሙቀቷ 21 ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። በሀገሪቱ ሙሉ በሙሉ ፀሐያማ የሚሆነው ጎዴ ብቻ ነው። ሌላዎቹ ሁሉ ከፊል ደመናማ ወይም ከፊል ፀሐያማ እየሆኑ ዝናብ ወይም ካፋ ያገኛሉ ይላል ትንበያው። በኢትዮጵያ ከፍተኛው ሙቀት የሰመራው 44 ነው። ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሺየስ ነው። የሰመራ ዝቅተኛው 29 ዲግሪ ሴልሺየስ ከኢትዮጵያው ከፍተኛ 21 ዲግሪ ሴልሺየስ ማለት ከአዲስ አበባው ከፍተኛ 21 ዲግሪ ሴልሺየስ ምን ያህል እንደሚበልጥ ልብ ይሏል። የተከበራችሁ አድማጮች ከዚህ ቀጥሎ እስከ ዝግጅታችን ፍጻሜ ድረስ ሙዚቃ ለመጋበዝ ሀሳብ ነበረን። በኢንተርኔት voanews.com ላይ ታገኙናላችሁ። እየተጠናቀቀ ነው ዝግጅታችን። አሁን ፕሮግራሙን የመራችልን ጽዮን ግርማ ነች። የቴክኒክ መሐንዲሱ ሲድራክ ፍራንክሊን፣ እንደዚሁም እኔ አስተናጋጃችሁ ሰለሞን አባተ በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም እስከ ምሽቱ 3 ሰዓት ተሰናበታችኋለሁ። ጤና ይስጥልኝ። መልካም ቆይታ።
This program has come to you from the Voice of America, Washington.
Thank you.